The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The Ethiopian government has elaborated a roadmap for inclusive dialogue to resolve the Tigray crisis and ensure lasting peace and stability in the region.
የኢትዮጵያ መንግስት የትግራይን ቀውስ ለመፍታትና ዘላቂ ሰላምና መረጋጋትን በክልሉ ለማረጋገጥ ሁሉን አቀፍ ውይይት ለማድረግ የሚያስችል ፍኖተ ካርታ አዘጋጅቷል።
የኢትዮጵያ ውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ድምጽ ነው የሰማችሁት። በአዲስ አበባ ከተማ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባደረጉት ውይይት ከተናገሩት የተወሰደ ነው። ሙሉ ዘገባው በእለቱ አብይረስ ይቀርባል። በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሷል ሲል በህወሓት የሚመራው የትግራይ መንግስት ገልጧል። የዚህንም ዝርዝር ይዘናል። ሙሉ ዘገባው በመጽሔቱ የትንታኔ ክፍል ይቀርባል። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሰኔ 25 2013 ዓ.ም ምርጫችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅት ታዬ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተና እንዲሁም በእያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና።
እንደምን አመሻችሁ አድማጮች፣ ያለም ዜናውን የማሰማችሁ ቆንጅት ታዬ ነኝ። የኢትዮጵያ መንግስት በትግራይ ክልል የባንክ የመብራትና የስልክ አገልግሎቶችን ኃላፊነት ወስዶ ተደራሽ ለማድረግ እንደሚቸገር አስታውቋል። ዛሬ የኢትዮጵያ የውጭ ጉዳይ ሚኒስቴር በአዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባካሄደው ውይይት ለርዳታ አቅርቦትና መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቀድላቸው አስታውቋል። ይሁን እንጂ አውሮፕላኖቹ ትግራይ ክልል ከደረሱ በኋላ ችግር ቢደርስባቸው መንግስት ኃላፊነቱን እንደማይወስድ የተገለጸ ሲሆን ለየብስ ትራንስፖርትም መንግስት ኃላፊነት እንደማይወስድ ተጠቁሟል። ተከዜ ድልድይ መሰበሩንም የውጭ ጉዳይ ሚኒስቴር አረጋግጧል። ዲፕሎማቲክ ማህበረሰብ አካላት ጋር የተደረገውን ውይይት በንግግር የከፈቱት የውጭ ጉዳይ ሚኒስትር ደመቀ መኮንን የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ተናግረዋል። በምሽቱ አብይ ርዕስ የሚቀርበው ዘገባ ዝርዝሩን ይዟል። በትግራይ ክልል ለስምንት ወራት ሲካሄድ ከቆየው ጦርነት በኋላ የኢትዮጵያ መንግስት በሳምንቱ መጀመሪያ ላይ የተናጠል ተኩስ አቁም አውጆ ሰራዊቱን አስወጥቷል። በሌላ በኩል ዓለም አቀፍ ተቋማት የረዴት አገልግሎትን ወደ ክልሉ ለማድረስ መቸገራቸውን እየገለጹ መሆኑን አስመልክታ የአሜሪካ ድምጿ ማርግሬት በሽር ያጠናቀረችውን ዘገባ ኤደን ገረመው ታቀርባለች።
ዓለም አቀፉ የቀይ መስቀል በትላንትናው ዕለት ወደ ትግራይ የሚወስደው ዋነኛው የተከዜ መንገድ መጎዳቱን አስታውቋል። ድርጅቱ በትዊተር ገጹ ላይ ተከዜ ማለት ትግራይን መጋቢ የሆነ ዋና አውራ ጎዳና ነው፣ ነገር ግን ፈርሷል ብሏል። አያይዞም ይሄ ማለት በዚህ የግጭት ወቅት የሚደረጉ የእርዳታ ጥረቶችን የሚያደናቅፍ ነውም ብሏል። ድርጅቱ በተጨማሪም በትዊተር ገጹ ላይ ወደ ክልሉ ለማለፍ ነጻ የሆነና ያልተገደበ ፍቃድ ያስፈልጋል ሲልም አስታውቋል። የተባበሩት መንግስታት ቃል አቀባይ የተከዜ ድልድይ መፍረስን እንደሚያውቁ ገልጸው ነገር ግን በጉዳዩ ላይ የተረጋገጠ መረጃ የለኝም ብለዋል። አያይዘውም የትግራይ ህዝብን ለመድረስ እየሞከርን ነው፣ ተቋሞቻችን ህዝቡን እንዲረዱ ለማድረግም እየጣርን ነው፣ ነገር ግን የድልድዩ መሰበር ከተረጋገጠ ይሄ ወደ ክልሉ ለመግባት የምናደርገውን ጥረት ያጓትተዋል ብለዋል። በትግራይ 6 ሚሊዮን የሚሆን ህዝብ የሚኖር ሲሆን ከዛ ውስጥ 5 ሚሊዮኑ ያስቸኳይ ጊዜ የምግብ እርዳታ ይሻሉ። የዩናይትድ ስቴትስ የእርዳታ ተቋም የሆነው ዩኤስኤድ ባለስልጣን ሳራ ቻርለስ ለዩናይትድ ስቴትስ የህግ አውጪዎች ወደ 1 ሚሊዮን የሚጠጋ ህዝብ ረሃብ ተጋርጦበታል፣ እርዳታችን ከፍ ማለት አለበት ሲሉ አሳስበዋል። የተባበሩት መንግስታት ቃል አቀባይ ማክሰኞ ዕለት በትግራይ ነገሮች ሁሉ አስኪና የማይጨበጡ ሆነዋል ያሉ ሲሆን በዋና ዋና ከተሞች መቀሌ፣ አድግራት፣ አድዋ፣ አክሱም እና ሽሬ መረጋጋት ቢኖርም በደቡባዊና በሰሜናዊ ምዕራብ የትግራይ ዞኖች ግን ያልተረጋገጡ ግጭቶች አሉ ብለዋል። ቃል አቀባይ ኤሪ ካኔኮ አክሎም ኤሌክትሪክና መገናኛ አሁንም ድረስ ተቋርጧል ሲሉ አስተውቋል። በሌላ በኩል በዚ በዋሽንግተን በውድሮ ዊልሰን ዓለም አቀፍ ማዕከል አጥኚና የፖለቲካ ተመራማሪ የሆኑት ማሪና ኦታዌ የተናጠል የተክስ አቁሙ ግጭቱን ያቆመዋል ብለው እንደማያምኑ ተናግረዋል። የተባበሩት መንግስታት የጸጥታው ምክር ቤት በትግራይ ክልል ያለውን ሁኔታ በተመለከተ ዛሬ ከሰዓት እንደሚወያይ ይጠበቃል። የወቅቱ የጸጥታ ምክር ቤት ፕሬዝዳንትነትን የያዙት አምባሳደር ኒኮላስ ዴቪየር በትላንትናው ዕለት በእርግጠኝነት ስብሰባው ይኖራል ብለዋል። በሌላ በኩል የትክዜ ድልድይን በተመለከተ የኢትዮጵያ የአስቸኳይ ጊዜ አዋጅ ማጣሪያ የፌስቡክ ገጽ መግለጫ ያወጣ ሲሆን በመግለጫውም ላይ የትግራይ አርሶ አደሮች የመኸር ግብርና እንዲያከናውኑ ለመደገፍ የወጣው የሰብአዊ የተኩስ አቁም ስምምነቱን ውድቅ ያደረገው ህወሓት ሆነ ብሎ ወደ ክልሉ የሚወስደውን የእርዳታ መስመር ለመገደብ የተከዜ ድልድይን አፍርሷል ሲል አስታውቋል። ለማርጋሬት በሽር ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ወደ ኮቪድ-19 ዜና ስንሻገር የዓለም የጤና ድርጅት አፍሪካን በሶስተኛ ዙር ከባድ የሆነ የኮቪድ-19 ወረርሽኝ ማዕበል ተደቅኖባታል ሲል በትናንትናው ዕለት አስታወቀ። ለዚህም በዋናነት በአህጉሪቱ አዳዲስና በፍጥነት የሚዛመቱ የቫይረሱ ዝርያዎች እየተስፋፉ በመሆናቸው መሆኑን በምክንያትነት አንስቷል። የዓለም የጤና ድርጅት የአፍሪካ ዳይሬክተር ዶክተር ማታሺዲሶ ሞኤቲ ላለፉት 6 ተከታታይ ሳምንታት በአፍሪካ የአዲሱ ቫይረስ ተጠቂዎች ቁጥር በ25 በመቶ ጨምሯል ያሉ ሲሆን አክለውም የሚሞቱ ሰዎች ቁጥርም በ38 ሀገራት በ15 በመቶ እንደጨመረ ተናግረዋል። ዳይሬክተሯ አዳዲሶቹ የቫይረሱ ዝርያዎች በአፍሪካ ስጋቱን ወደ ሌላ ደረጃ አድርሰውታል ብለዋል። ቫይረሱ ከጨመረባቸው 14 የአፍሪካ ሀገሮች መካከል 12 የሚሆኑቱ አስቀድሞ ህንድ ላይ የታየው ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ያሰጋቸዋል ብለዋል። አንጻሩ አልፋና ቤታ የተሰኙት ዝርያዎች ጥናቱ ከተደረገባቸው 32 ሀገሮች በ27ቱ እንደተገኙ ነው የገለጹት። እስካሁን ድረስም በአፍሪካ ክትባቱን የወሰዱ ሰዎች 1% ብቻ ናቸው ብለዋል። ይሄ አሃዝ በዓለም አቀፍ ደረጃ ክትባቱን ከወሰዱ 11% ሰዎችና በዩናይትድ ስቴትስ እንዲሁም በብሪታንያ ከተከተቡት 46% የሚሆኑ ሰዎች ጋር በንጽጽር የተወሰደ ነው። የአፍሪካ ህብረት የክትባት አቅርቦት መልእክተኛ ስትራይቭ ማቢዮዋ የአውሮፓና የዓለም አቀፍ አቅራቢዎች በገቡት ቃል መሰረት ክትባቱን ባለመቅረባቸው ቅሬታቸውን ገልጸዋል። ማቢዮዋ የአውሮፓ ህብረት የክትባት ማምረቻ ፋብሪካዎች አሉት፣ የክትባት የማምረቻ ማዕከላቱም በመላው አውሮፓ የሚገኙ ናቸው፣ ነገር ግን አንዲት ጠብታ ክትባት እንኳን ወደ አፍሪካ አላኩም ሲሉ አውሮፓ ለአፍሪካ ክትባት ለመሸጥ የገባችውን ቃል እንዳላከበረች ገልጸዋል። የአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል የአፍሪካ ሲዲሲ ዲሬክተር ጆን ሌካንጋንሶንግ በበኩላቸው የዓለም የጤና ድርጅት በኮቫክስ አማካይነት 700 ሚሊዮን ክትባቶችን ለአፍሪካ ለመላክ ቃል ቢያስገባም እስካሁን ድረስ ግን ወደ አህጉሪቱ የገባው 65 ሚሊዮን ክትባት ብቻ ነው ብለዋል። ይህ በዚህ እንዳለም የዓለም የጤና ድርጅት የኮቪድ-19 ወረርሽኝ አነሳስን በተመለከተ የሚያካሂደውን የክትትል ስራ ቀጣይ ምዕራፍ እያዘጋጀ መሆኑ ተገልጿል። ይሁን እንጂ ድርጅቱ ጉዳዩን ለመመርመር ተነሳሽነቱም የለውም መመርመርም የለበትም የሚሉት ሳይንቲስቶች ቁጥር እየጨመረ መጥቷል። መካከላቸው አንዳንዶቹ ከዓለም የጤና ድርጅት ጋር ጠንካራ ትስስር ያላቸው የሆኑ በርካታ ኤክስፐርቶች ዩናይትድ ስቴትስ እና በቻይና መካከል ያለው የፖለቲካ ውጥረት ድርጅቱ ጉዳዩን መርምሮ ተአማኒ መልስ ለማግኘት እንዳይችል ያደርገዋል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ የማዕከላዊ አፍሪካ ሪፐብሊክን የጦር ሰራዊት ፖሊስና ሌሎችም ጸጥታ አስከባሪ ኃይሎችን የሚያሰለጥኑ 600 ወታደራዊ አሰልጣኞች በቅርቡ ወደዛች ሀገር መላኳን የሩሲያ የውጭ ጉዳይ ሚኒስቴር ዛሬ አስታውቋል። ሮይተርስ ባለፈው ማክሰኞ እጁ የገባው የተባበሩት መንግስታት ድርጅት ሪፖርት የሩሲያ ወታደራዊ አሰልጣኞች ከሀገሪቱ ወታደሮች ጋር ሆነው ሲቪሎች ላይ ያልተመጣጠነ ኃይል ተጠቅመዋል፣ በዘፈቀደ ግድያ አድርሰዋል፣ ትምህርት ቤቶችን ወረዋል፣ መጠነ ሰፊ ዝርፊያም በመፈጸም የሚወነጅል መሆኑን ጠቅሷል። ክሬምሊን የሩሲያ አሰልጣኞች በግድያም ይሁን በዝርፊያ አልተሳተፉም ሲል አስተባብሏል። ሞስኮ 600 ወታደራዊ አሰልጣኞች ወደ ማዕከላዊ አፍሪካ ሪፐብሊክ መላኳን ለመንግስታቱ ድርጅት የጸጥታ ምክር ቤት ያስታወቀች መሆኑን ዛሬ የውጭ ጉዳይ ሚኒስቴሯ ባወጣው መግለጫ አስታውቋል። የተላኩት መቼ እንደሆነ ግን በውል አልገለጸም። 4.7 ሚሊዮን ህዝብ ያላትና በወርቅና በአልማዝ ሀብት የከበረችው ማዕከላዊ አፍሪካ ሪፐብሊክ ጥብጥ እየታመሰች ነው የምትገኘው። ሞስኮም በዚያች ሀገር 300 የሚሆኑ ወታደሮች ያሏትን ፈረንሳይን እየተገዳደረች እንደምትገኝ ተገልጿል። የዩናይትድ ስቴትስ ኃይሎች አፍጋኒስታን ከሚገኘው ዋናው የጦር ሰፈራቸው ከባግራም ተጠልለው መውጣታቸው ተዘግቧል። የጦር ሰፈሩን ለአፍጋኒስታን ብሔራዊ የጸጥታ ኃይሎች አስረክበው መውጣታቸውን አንድ የመከላከያ ሚኒስቴር ባለስልጣን ለቪኦኤ አረጋግጠዋል። ከካቡል 60 ኪሎ ሜትር ርቀት ላይ የሚገኘው ባግራም የጦር ሰፈር ላለፉት 20 ዓመታት ገደማ ዩናይትድ ስቴትስ ታሊባንን ከስልጣን ለማስወገድ እንዲሁም በመስከረም አንዱ የሽብር ጥቃት በሺዎች የተቆጠሩ አሜሪካውያን ላይ ግድያ በመፈጸም ተጠያቂዎቹን የአልቃይዳን አሸባሪዎች ለመደምሰስ ተካሄድ በቆየችው ትግል የባግራሙ የአየር ኃይል ሰፈር ዋና ሰፈሯ ሆኖ ቆይቷል። ዛሬ የአፍጋኒስታን የመከላከያ ሚኒስቴር ቃል አቀባይ የውጭ ወታደሮች በሙሉ ከባግራም ወጥተዋል ሲሉ አረጋግጠዋል። መጨረሻም በዩናይትድ ስቴትስ በፕሬዚደንት ጆርጅ ደብሊው ቡሽ አስተዳደር ዘመን የመከላከያ ሚኒስትር የነበሩት ዶናልድ ራምስፌልድ ከዚህ ዓለም በሞት ተለዩ። እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት በዩናይትድ ስቴትስ መሪነት በኢራቅ ላይ የተከፈተው ወረራ በዋናነት ይቆጣጠሩ የነበሩት የቀድሞው የመከላከያ ሚኒስትር ባለፈው ማክሰኞ በ88 ዓመታቸው ኒው ሜክሲኮ ክፍለ ግዛት በሚገኘው መኖሪያ ቤታቸው ማልቲፕል ማየሎማ በሚባለው የነጭ የደም ሴሎችን የሚያጠቃ ካንሰር ምክንያት ማረፋቸውን ቃል አቀባዩ ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚህ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሰኔ 25 2013 ዓ.ም ተመረጥ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ መንግስት በትግራይ ክልል የባንክ የመብራትና የስልክ አገልግሎቶችን ለመመለስ ኃላፊነት ወስዶ ተደራሽነት ለማድረግ እንደሚቸገር ገለጠ። ዛሬ የኢትዮጵያ ውጭ ጉዳይ ሚኒስትር በአዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባደረገው ውይይት ለእርዳታ አቅርቦት እንዲሁም መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቅድላቸው አስታውቋል። ይሁን እንጂ አውሮፕላኖቹ ትግራይ ክልል ከደረሱ በኋላ ችግር ቢደርስባቸው መንግስት ኃላፊነት እንደማይወስድ የተገለጸ ሲሆን ለየብስ ትራንስፖርትም መንግስት ኃላፊነት እንደማይወስድ ነው የተጠቆመው። የተከዘ ድልድይ መሰበሩንም የውጭ ጉዳይ ሚኒስቴር ማረጋገጡን ይፋ አድርጓል። ከዲፕሎማቲክ ማህበረሰብ አካላት ጋር የተደረገውን ውይይት በንግግር የከፈቱት የውጭ ጉዳይ ሚኒስቴር ደመቀ መኮንን የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ነው የተናገሩት። ለዝርዝሩ ኬኔዲ አባተ።
የኢትዮጵያ መንግስት ተኩስ በማቆም ሰራዊቱን ከትግራይ ክልል ለማስወጣት የወሰነበትን ምክንያት በተመለከተ የውጭ ጉዳይ ሚኒስቴር አዲስ አበባ ለሚገኙ የበርካታ ሀገራት አምባሳደሮች፣ ዲፕሎማቶች እና የተባበሩት መንግስታት ተቋማት ተወካዮች ዛሬ ገለጻ አድርጓል። በትግራይ ክልል አሁን ላይ ለሀገራዊ ደህንነት የሚያሰጋ ሁኔታ የለም ያሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስት ያልተገደበ የእርዳታ ተደራሽነት እንዲኖር ለቀጣዩ የግብርና ስራ ምቹ ሁኔታ እንዲፈጠር እንዲሁም በውጊያው የሰዎች ሞትና የንብረት ውድመት ለመቀነስ በሚል ተኩስ ስለማቆሙና ሰራዊቱን ስለማስወጣቱ አብራርተዋል። መንግስት በክልሉ ከፍተኛውን ሰብአዊ ድጋፍ ማድረጉንና በአሁን ወቅትም የግብርና ግብአቶችን ማቅረቡንም አስታውሰው ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር በተዛባ መልኩ መተርጎሙን ተናግረዋል።
We are aware of the distortions and misrepresentations of what the Prime Minister said to the media few days ago circulating on social media.
ጠቅላይ ሚኒስትሩ ከቀናት በፊት ለሚዲያው የተናገሩትን በተመለከተ በማህበራዊ ሚዲያ የሚሰራጩ የተዛቡና የተሳሳቱ መረጃዎች መኖራቸውን አውቀናል። ሰብአዊ ተደራሽነትን በመከልከልና ረሃብን እንደ ጦር መሳሪያ በመጠቀም የትግራይን ህዝብ ለማፈን እየሞከረን እንደሆነ የሚነገረው ተቀባይነት የሌለው ነገር ነው። በፍጹም ይሄን የምናደርግበት ምክንያት የለም። እነርሱም የኛ ህዝብ ናቸው። ካስቸጋሪ ሁኔታ እነርሱን ለማውጣት እያንዳንዱን አቅማችንን እንጠቀማለን። ይህ ግዴታችንም ነው ያሉት። በክልሉ ለተፈጸሙ የሰብአዊ መብት ጥሰቶችና መሰል ወንጀሎች ተጠያቂነትን ለማስፈን መንግስታቸው እንደሚሰራም አቶ ደመቀ ተናግረዋል። ምርጫው በስኬት መጠናቀቁን ተከትሎ ጠንካራ አንድነቷ የተጠበቀና ዲሞክራሲያዊ ሀገር ለመገንባት ጥረቶች መጀመራቸውንም የገለጹት አቶ ደመቀ የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ተናግረዋል። የህወሓት የበታች ሹማምንትም በውይይቱ ይሳተፋሉ ተብለው ከሚጠ በቋካላት መካከል ናቸው።
The Ethiopian government has elaborated a roadmap for inclusive dialogue to resolve the Tigray crisis and ensure lasting peace and stability in the region.
የኢትዮጵያ መንግስት የትግራይን ቀውስ ለመፍታትና ዘላቂ ሰላምና መረጋጋትን በክልሉ ለማረጋገጥ ሁሉን አቀፍ ውይይት ለማድረግ የሚያስችል ፍኖተ ካርታ አዘጋጅቷል። ይህ የውይይት ሂደት ህጋዊ የሆኑ ተቃዋሚ ፓርቲዎችን ሰላማዊ መንገድን ለመከተል ዝግጁነት ያሳዩ የህወሓት የበታች ሹማምንት የሆኑ አባላትን፣ የቢዝነስና የሲቪል ማህበረሰብ ድርጅቶችን እንዲሁም ሽማግሌዎችንና ሌሎች ታዋቂ ሰዎችን እንደሚያካትት ይተበቃል ነው ያሉት። አቶ ደመቀ ያደረጉትን ገለጻ ተከትሎ የሚዲያ አካላት ባልተገኙበት በዝግ ውይይት ተካሂዷል። የውይይቱ ተሳታፊ የነበሩት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከውይይቱ በኋላ ለጋዜጠኞች እንዳሉት የዲፕሎማቲክ ማህበረሰብ አባላቱ በቀጣይነት እርዳታ ከማድረስ ጋር በተያያዘ ያላቸውን ስጋቶችና ጥያቄዎች አንስተዋል። በጥያቄ መልክ ከተነሱ ነጥቦች መካከል የባንክ የመብራትና የስልክ አገልግሎት ተደራሽነት የሚገኙ ሲሆን መንግስት ኃላፊነት ወስዶ እነዚህን አገልግሎቶች ተደራሽ ለማድረግ እንደሚቸገር አምባሳደር ሬድዋን ገልጸዋል።
ጥያቄ ያነሱት የባንክ የቴሌኮሙኒኬሽን ሰርቪስን በተመለከተ ነው። የራሳቸውን መሳሪያ ይዘው መገልገል ይችላሉ። ነገር ግን ባንክን በተመለከተ ሰራተኛን አስገብተህ ገንዘብን አስገብተህ አንቀሳቀስ ለማለት መንግስት ስልጣን የለውም። ባንኮች ለትርፍ ነው የሚሰሩት፣ ሰርቪስ ነው የሚሰጡት። በዚህ ምክንያት ሪስክ ዋስትና ተገብቶላቸው ካልሆነ በስተቀር ሪስክ ወስደው ግጭት ያለበት ቦታ ላይ አይሄዱም። ፈቃደኛ ሆኖ የሚሰራ ባንክ አለ፣ መንግስት ያበረታታል፣ ፋሲሊቴት ያደርጋል። ነገር ግን ተገዶ ይሄኛው ባንክ መቀሌ ስራ ይሄኛው ደግሞ አትስራ የሚባል ትዕዛዝ ለመስጠት እሱ ማድረግ እንቸገራለን፣ እሱ እንዲገነዘቡ ነው። ሁለተኛው የቴሌም በተመለከተ ባለፈው በግጭቱ ጊዜ ህወሓት ሲወጣ አፈራርሶ ተሄደ ማለት የቴሌኮም መሳሪያ የነበረው ለነዋሪው መብራት ለመቀጠል ለነዋሪው ቴሌኮሙኒኬሽን ለመቀጠል ሲሰሩ የተገደሉ ማለት ናቸው። አሁን ይሄኛው ሁኔታ ባለበት ተመልሰን የሰው ኃይላችንን ለመላክ እንቸገራለን የሚሉ ኮንሰርኖች ካሏቸው መንግስት ሪስክ ለመውሰድ የሚቸገራል እና ለማስገደድ የሚቸገርበት ሁኔታ አለ። እሱን እንዲገነዘቡ ለማድረግ ተሞክሯል ማለት ነው።
ከአየር በረራ ጋር በተያያዘ ለተነሳው ጥያቄ ለእርዳታ አቅርቦትና መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቀድላቸው ተናግረዋል።
ሌላኛው ስጋት የበረራ ወዘፈን የነበረው ጥያቄ ያለው በተለይ የዩኤን አውሮፕላኖች ለእርዳታ ሰው ለማውጣት ለማጓጓዝም አንዳንድ እርዳታ ለማጓጓዝም ይፈልጉ ከሆነ በረራ ጥያቄን ያላቸው የበረራን በተመለከተ ከአዲስ አበባ ሲያርፉና ሲነሱ በቂ ድጋፍ ይደረግላቸዋል። አየሩ ስፔሱ ይከፈትላቸዋል፣ ይፈቀድላቸዋል። በጥንቃቄ ተፈትሾ መሬት ላይ ለሚሆነው ጉዳይ ላይ ግን መንግስት ስለሌለ መንግስት ኃላፊነት የሚወስድበት እድል ለጊዜው ዝግ ነው። ቢፈልግም ስለማይችል ማለት ነው። መንግስት ይግባና ይቋጠር ከተባለ ግን እንደገና ተዋጉና ያዙት ከተማው እንደማለት ይቆጠራል። ስለዚህም አሁን መቀሌ ሲያርፍ ወይም ሽሬ ሲያርፍ የሚፈጸመውን ጉዳይ በተመለከተ አደጋም ቢደርስ የሚወስደው አካል ሌላ እንደሚሆነ መንግስት እንደማይሆን ይሄን አውቀን ግን መተባበር እንደምንችል ገልጸንላቸዋል። እዚህ ላይ መግባባት አለ።
የተከዜ ድልድይ መሰበሩንም አምባሳደር ሬድዋን ሁሴን አረጋግጠው ድርጊቱ የፕሮፓጋንዳ አካል ሊሆን እንደሚችል ጠቁመዋል።
በመራብ በኩል ያለው የተከዜ ድልድይ ተሰብሯል፣ ተያያዥ ሌሎች ትናንሽ ድልድዮችም ተሰብሯል የሚል ነው ያለው። እንግዲህ የተለመደ ትሬንድ ነው። ድሮም ሲሰበር ነው በግጭት ጊዜ የነበሩት በዛ በኩል አሁንም ይበልጥ ጉዳት ደረሰ ተብሎ ህዝብ ተራበ ተብሎ እርዳታም ቢጓጓዝበት መንገድ ለማሳጠር ድልድይ ተሰብሯል የሚል ፕሮፓጋንዳ ለመስራት የሚያስችል መነሻ ያለው ተግባር ሊሆን ይችላል የሚል ግምት ነው ያለው። ምክንያቱም እርዳታ ለማፍሰስ በቂ ዝግጅት ተደረገ እንደገና መንገዱን መቁረጥ ድልድዩን መስበሩ ተስፈላጊ ተግባር ነው ተገቢ ተግባር ነው ብለን አንወስድም ግን ይሄ ተፈጥሯል። ስለዚህ መንግስት አሁን ይሄን ተለብሎ ለመጠገን እንደገና ተጨማሪ ወጪ ያወጣል ማለት ነው።
እስከ ትናንት ምሽት ድረስ በኮረም አካባቢ ተኩስ እንደነበረም የተናገሩት አምባሳደር ሬድዋን ይህም በህወሓት በኩል ግጭት ለመፍጠር የሚደረግ ጥረት ነው ብለዋል። ይሁንና አሁንም ድረስ ዓለም አቀፉ ማህበረሰብ ጫና ያሳደረ ያለው በኢትዮጵያ መንግስት ላይ ነው ሲሉም ትችት የሰነዘሩ ሲሆን በዛሬው ውይይት ላይም ይህ ጉዳይ መነሳቱን ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። አድማጮች ተከታዩም ከተመሳሳይ ርዕስ ጋር ያቆየናል። በህዝብ የተመረጠ ህዝባዊ መንግስት ህጋዊ መንግስት ቀርታ በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሷል ሲል በህወሓት የሚመራው የትግራይ መንግስት ገለጠ። መቀሌ ከተማ በትግራይ ኃይሎች ቁጥጥር ስር ከዋለች በኋላ ዶክተር ደብረጽዮን ገብረ ሚካኤል አደባባይ ወጥተው ለነዋሪው ህዝብ የእንኳን ደስ ያላችሁ መልእክት ማስተላለፋቸውን ጠቅሶ ተከታዩን አንዳንድ የከተማይቱን ነዋሪዎች ድምጽ ያካተተ ዘገባ ሙልጌታ ጽባሃ አድርሶናል።
ሰኔ 21 2013 ዓመተ ምህረት የትግራይ ኃይሎች መቀለ ከተማ ከተቆጣጠሩ ጀምሮ የከተማ ነዋሪዎች በአደባባዮች ወጥተው ደስታቸውን ላለፉት ቀናት እየገለጹ ቆይተዋል። በህወሓት የሚመራ የትግራይ መንግስት ባወጣው መግለጫ የክልሉ ህዝብ ባደረገው ትግልና በከፈለው መስዋዕትነት በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሷል ብሏል። በዚህም እንኳን ደስ አለን ያለው መግለጫው በቀጣይም ትግላችን አጠናክረን እንቀጥላለን ሲል ገልጿል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ ረቡዕ በአደባባይ ወጥተው ለህዝብ እንኳን ደስ አላችሁ መልእክት አስተላልፈዋል። ለትግራይ ህዝብ የታጠቀው እንዳትፈታ በህግና ስርዓት ይሁን ፖለቲካ ትግል ከማድረግ በተጨማሪ ጉልበትም አስፈልጊ ነው ብለዋል።
ጠንክርና ህዝቡን በቀጽና ዝጎደለት ምል በስርዓት ውዳ በስርዓት ክልውድ
ጠንክረን አሁንም በክንዳችን የጎደለውን እንድንሞላ በስርዓት የሚጠናቀቅ በስርዓት እንድንጨርስ ከሁሉም በላይ ደግሞ ህልውናችንን የሚያረጋግጥ የራሳችንን እድል ራሳችን እንድንወስን ሁሉንም መደረግ ያለበትን ፈጽማለን። ድጋሜ እንኳን ደስ አለን እንኳን አገናኘን ተጋግዘን የጎደለውን እንሞላለን። ትግራይ አሸንፋለች ገናም ታሸንፋለች ወደ ከፍታም ትመጣለች ነው ያሉት። አሁንም ፍላጎታችን ሰላምና ልማት ነው ያሉት ዶክተር ደብረጽዮን ሆኖም በህዝቡ ላይ ግፍና በደል የፈጸሙ አካላት ተጠያቂ እንዲሆኑ እንሰራለን ነው ያሉት። ሳልሳይ ወያነ ትግራይ ባይቶና እንዲሁም ውድብና ጽነት ትግራይ የተባሉ ፓርቲዎችን ባወጡት መግለጫ ለህዝብ እንኳን ደስ አለን መልእክት አስተላልፈዋል። በቀጣይም የሚፈጸሙ ስራዎችና ውሳኔዎች መንግስት ብቻውን ሳይሆን የሚመለከታቸው አካላት ሊያሳትፍ ይገባል ብለዋል። በመቀለ ከተማ ካሉ ነዋሪዎች ስለ የትግራይ ኃይሎች ከተማ መቆጣጠር የተሰማቸውን ጠይቄያለሁ።
ካሳይ ደብስ ባላለሁ ፊት ለፊታቸው ህጻናት ልጆቻቸው እየተገደሉ እህቶቻችን እናቶቻችን እየተደፈሩ የነበሩበት ሁኔታ ነው ያለው። ወጣቶች በየቤታቸው ሲቪል ወጣቶች እየተገደሉ የነበሩበት ሁኔታና ከዚህ ስቃይ ሁሉ ነጻ እንዲወጣ ሁሉ ሰው በጣም ትልቅ ምኞት ነበረው እና አሁን አብዛኛው የትግራይ አካባቢ ነጻ ሆኗል። የተቀረውም ነጻ እንዲሆን እና ህዝቡ የፈለገውን በፈለገው መልኩ ራሱን በራሱን ያስተዳድር በት ሁኔታ እንዲፈጠር ነው የምንመኘው።
ወይዘሮ ዛፉ ገብረ ህይወት የተባሉ ከመራብ ትግራይ ተፈናቅለው በመቀለ ከተማ ተጠለው የሚገኙ በበኩላቸው
በጣም ደስ ብሎኛል ዛሬ ደስ ብሎኛል ዛሬ በቃ ህዝብ ትግራይ በመሆላ ደስ ነው ያለው ደስ ነው ያለው ደስ ብሎናል። በቃ እኛ ንብረታችን ተዘርፈዋል በፋኖ ግን እኛ አሁን እንደዚህ ስላየሁት ትግራይ በቃ ደስ ብሎኛል። እኔ የንብረት እናመጣዋለን በቃ በሰራችን ማለት እናመጣዋለን። እኔ ምንም አላዝንም ስለምናመጣው ያምናለሁ እንደምናመጣ።
ግርማይ ነጋሽ የተባለ ሌላ ወጣት በበኩሉም
የትግራይ ወጣቶች እናቶቹን እየተደፈሩ ህዝቡን አባቱን እየተደፈረ ስላየ ነው ወደ በረሃ ይወጣው። ወደ በረሃ ወጥቶ ደግሞ ሰላም አስከብረዋል። አሁን በክንዱ በምናምን አይደለም በክንዱ ነው ሰላሙ ያረጋገጠ። አሁንም ሰላሙ ተጠብቆ እንዲቀጥል ሙሉ ነጻ እንዲወጣ መታገል አለበት የሚል መልእክት ለማስተላለፍ ፈልጋለሁ።
በክልሉ የኤሌክትሪክ አገልግሎት ቆሟል። በጥቂት ተቋማት ተጀምሮ የነበረ የኢንተርኔት አገልግሎትም ተቋርጧል። የስልክና የባንክ አገልግሎትም የለም። የአውሮፕላን በረራም ከቆመ አንድ ሳምንት አልፎታል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ አውሮፓ ያሻግረናል። የዓለም የምግብ ድርጅት በትግራይ ክልል የሰብአዊ ረድኤት ስራውን እንደቀጠለ ገለጠ። ይሁንና የተረጋጋ የጸጥታ ሁኔታ ባለመኖሩና ሌሎችም መሰናክሎች ስላሉ በሚሊዮኖች ለሚቆጠሩ ሰዎች እርዳታ ማቅረብ የሚያደርገው ጥረት አደጋ ላይ መውደቁን ማስታወቁን ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳዬ ታቀርበዋለች።
የትግራይ ኃይሎች መቀለን በዚያን ያህል ፍጥነት ለመቆጣጠር መቻላቸውና የኢትዮጵያ መንግስት ባለፈው ሰኞ በትግራይ ክልል ተኩስ ለማቆም መወሰኑ የሰብአዊ ረድኤት አገልግሎቶችን እንዳስደመመ ተገልጿል። የዓለም የምግብ ፕሮግራም የአስቸኳይ ጊዜ አስተባባሪ ታሚ ቶምሰን 35 የዓለም የምግብ ፕሮግራም ሰራተኞች ለማለፍ ባለመቻላቸው የረድኤት ማቅረቡ ተግባር ለ48 ሰዓታት ያህል ተቋርጦ እንደነበረ ጠቁመዋል። ስራው ከተጀመረ በኋላ ግን ነገሮች በፍጥነት እየተከናወኑ ናቸው ብለዋል። የዓለም የምግብ ፕሮግራም 40,000 ለሚሆኑ ሰዎች የምግብ ረድኤት ለማቅረብ መቻሉን ተናግረዋል። ይሁንና በቦታው ያለው ሁኔታ በጣም ከባድ መሆኑን ገልጸዋል። ቶምሰን ከመቀለ በስልክ በተናገሩት መሰረት የዓለም የምግብ ፕሮግራም ሰራተኞች በነፃ መንቀሳቀስ አይችሉም፣ በክልሉ ላሉት አካባቢዎች ሁሉ ተደራሽነት የለም ብለዋል። የኤሌክትሪክ መብራትና የስልክ መስመሮች ካለፈው ሰኞ አንስቶ የተቆራረጡ መሆናቸውን፣ መላ የንግድና የሰብአዊ ረድኤት የአይሮፕላን በረራዎችን ያቆሙ መሆናቸውን ገልጸዋል።
We have new incoming fuel supplies. We have new incoming food supplies to feed.
የነዳጅ አቅርቦት የለንም። የትግራይን ህዝብ ለመመገብ የሚያስችልን የረዴት አቅርቦትም የለንም። እስካሁን ባለው ጊዜ በነበረን መሰረት ነው እየሰራን ያለነው። ባንኮቹ ሁሉም ተዘግተዋል። ቢከፈቱም እንኳን ገንዘብ የላቸውም። ስለሆነም በአሁኑ ወቅት ገንዘብ የማቅረብ ጉዳይ ወሳኝ ሆኗል።
ቶምሰን እንደሚሉት በርካታ መንግስታዊ ያልሆኑ የረዴት ድርጅቶች ነዳጅና ገንዘብ ስላለቀባቸው ስራ ለማቆም እያሰቡ ነው። ለምሳሌ የዓለም የምግብ ድርጅት የጭነት መኪናዎቹን በሰሜን ምስራቅ ትግራይ ለማንቀሳቀስ ለሁለት ሳምንታት ያህል ብቻ የሚሆን ነዳጅ እንደቀረው ጠቁሟል። የተከዘ ወንዝ ድልድይ ትላንት መፍረሱ ደግሞ ምዕራብ ትግራይን ከተቀረው ክልል ጋር የሚያገናኘው መስመር እንዲቋረጥ በማድረጉ ሁኔታዎች በበለጠ ከባድ ሆነዋል። እነዚህ መሰናክሎች ቢኖሩም የምግብ ረድኤት የማቅረቡ ሁኔታ በቅርቡ ይሻሻላል የሚል ተስፋ እንዳላቸው ቶምሰን መናገራቸው አልቀረም። ከሁሉም የግጭቱ ተሳታፊ ወገኖች ጋር በከፍተኛ ደረጃ ውይይት እየተካሄደ ነው ብለዋል።
I'm cautiously optimistic that at least an air bridge might be available in the coming days. If it is, that would be
ጥንቃቄ አዘል ተስፋ አድርጋለሁ። በከፍተኛዎቹ ቀናት ቢያንስ የአየር መገናኛ ሊኖር ይችላል። እንደዛ ከሆነም ለኛ ትልቅ እርዳታ ይሆናል። ሰራተኞቻችንን ለማስገባትና ለማስወጣት ገንዘብ ስራው ለሚሰራበት ቦታ ለማንቀሳቀስ እንዲሁም በተለያየ መንገድ እገዛ ለማግኘት ያስችለናል።
የዓለም የምግብ ፕሮግራም ትግራይ ውስጥ 2.1 ሚሊዮን ለሚሆኑ ሰዎች ረድኤት የማቅረብ እቅድ እንዳለው ከነሱም 350 ሺህ የሚሆኑት በረሃብ አደጋ ላይ የወደቁ መሆናቸውን ገልጿል። ይህን ግቡን ለማሳካት ደግሞ ረድኤት በሚያስፈልጋቸው ቦታዎች ካለምንም ገደብ ለመድረስ መቻል እንዳለበትና እስከ ታህሳስ ወር ባለው ጊዜ ውስጥ የህይወት አድን ስራውን ለማከናወን 176 ሚሊዮን ዶላር እንደሚያስፈልገው አስገንዝቧል።
አዳነችን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ራያ እናቀናለን። የመከላከያ ሰራዊት ከትግራይ ክልል መልቀቁን ተከትሎ በራያ ዩኒቨርሲቲ ትምህርታቸውን ሲከታተሉ ከነበሩ 200 ተማሪዎች መንገድ አቆራርጠውና በእግር ተጉዘው ሰሜን ወሎ ዞን ወልዲያ ከተማ መግባታቸውን ለአሜሪካ ድምጽ ገለጡ። ተማሪዎቹ በመንገድ ላይ ሳሉ ከመሐከላቸው አራት ጓደኞቻቸው የገቡበትን የማያውቁ መሆናቸውንም ጨምረው ተናግረዋል። ዘጋቢያችን መስፍን አራጌ በሌላ ዜና ቀደም ሲል ያነጋገራቸው በወልዲያ ከተማ የሁለት ቀናት ቆይታ ያደረጉት እነኚህ ተማሪዎች ወደ ቤተሰቦቻቸው መመለስ ለመጀመራቸው ማምሻውን ለአሜሪካ ድምጽ በሰጡት ጥቆማ አስረድተዋል። እነሆ ዝርዝሩን።
በራያ ዩኒቨርሲቲ የስነ ዜጋ ተማሪ የሆነችው ስንድ ገበያው የመከላከያ ሰራዊት ከትግራይ ክልል መውጣቱ ተከትሎ እሷን ጨምሮ 220 ተማሪዎች ከራያ ዩኒቨርሲቲ በእግራቸው መውጣታቸውን ትናገራለች።
አጠቃላይ ለሀገር ደረጃ የሀገር መከላከያ ሰራዊት ወደ ሀገሩ መመለስ አለበት ወደ ነበረበት ቦታ ሲባል፣ ያው እኛ እዛ የምንማረው በመከላከያ አማካኝነት ነው። እነሱን ጥላ አድርገን ነበር እየተማርን ያለ ነው። ዘን ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሃይስኩል እንኳን ደራ ጥበቃ ይኖረዋል አይደለም ዩኒቨርሲቲ ምንም ነገር አልነበረም ግራ ቀኝ በሩ ክፍት ነው ዘን በዛ ታይም በወጡበት ታይም የዛው ክልል ተማሪዎች ጓደኞቻችን አሉ የዛው አካባቢ ተማሪዎች ናቸው እነሱ ሌላ ነገር ፈጠሩ መከላከያ ሰራዊት ፍቶ ሲወጣ ማለት ነው
ምን ፈጠሩባቸው
ማለት ጫና ፈጠሩ ኦሬዲ እነሱ ያሉ እንኳን በዛቻ ነው ምን ኖረው ምክንያቱም እነሱ መከታ አድርገን እንጂ ብዙ ነገር ሊፈጠር ይችላል ባይኖር እስከዛሬ ማለት ይከተል ደግሞ እነሱ እየሰለጠኑ የሚገቡ ተማሪዎች ናቸው አሉ
ምን ደላ ምሳላጥነው
እንዴ ኖርማል መሰራውት እየወጡ እየሰለጠኑ ነው እኛ ከገበሬ ማህበረሰብ የሆነን ተማሪዎች ነን ያለነው
በዩኒቨርሲቲው የኢንፎርሜሽን ቴክኖሎጂ ተማሪ ሆኖ ታደሰ ገላኖ በበኩሉ የሰራዊቱን መልቀቅ ተከትሎ እንግልት ደርሶብናል ባይ ነው
እኛ የራያ ዩኒቨርሲቲ ተማሪዎች መጀመሪያ ወደ ግቢ ሲንገባ ያው መከላከያ ማለታቸውን አረጋግጠን የገባን በእነሱ ስር ነው ስንማር የከረም ያው እነሱ ያሉን ብዙ ነገር እየደረሰብን ብዙ ግፍ እያሳለፍን እስካሁን ደርሰናል ግን አሁን ደግሞ መጨረሻ ያው መንግስት ነው ውጡ ተባሉ ያው እነሱ ሲወጡ አስቀድሞ በእኛ ላይ በጣም ብዙ ነገር አደረሱብን ጭፈራ ሁሉ አካሄደውብናል ያው ስን ነገር ተቋቁመን እኛ ያሉቶቻችንና ወንድሞቻችን አብረን እንውጣ ብለን ያው የተወሰነ ለፍተን ነበር ግን ያው ካቅማቸው አንጻር እዚህናውን በመውጣበት ሰዓት መንገድ ላይ ይተብቁናል ያው ስለምንተዋወቅ ማለት ነው የቦታው ሁኔታ ምናቀው እኛ ነን እና ከዛ አንጻር ያው መንገድ ላይ ሞት ነው እዚህ ሞት ነው እዚህ እንሞት አሉን ከዛ በኋላ እኛ በቃ መዳችን ነው እንግዲህ እግዚአብሔር ከፈቀደ እንወጣለን ያለዛ ከነሱ ጋር ከመከላየስ ጋር እዚህ ተይዘን ከምንሰቃይ ይዘው መንገድ ላይ እንሞት ብለን እኛ ሄርን ከ220 ተማሪ 13 ተማሪዎች እቶች አሉ እነሱን ይዘን ያው መንገድ ላይ ስነር ከተማ ስናልፍ ድንጋይ እየተወረወረብን ያው ብዙ መከራ ብዙ ስቃይ ያሳለፍን አለፍነ
ያው በሌሊት ከሌሊት 6 ሰዓት ነው የወጣነው ከዩኒቨርሲቲው አጋጣሚ ስንወጣ ምንም አልነበረ መከላከያ ሰራዊት ምስቶ ነው ወጣ ነበር ያው በቅርብ ርቀት ማለት ነው የተወሰነ ደቂቃ ከተጓዝን በኋላ ደረስንባቸው በእንደዚህ አይነት ሁኔታ እንግዲህ በእግራችን ተጉዘን እዚህ ደርሰናል ኦሬዲ ካላማጣ ማለት ይቻላል በእግራችን የተጓዝነው
ተማሪዎቹ በመንገድ ላይ ሳሉ አራት ጓደኞቻቸው መታገታቸውንም ገልጸዋል
ሆኒ ላይ መከላከያዎች የተወሰነ ረፍት እናረግ ሲጠባ ማለት ነው ስንደርስ ከዛ አጋጣሚ ውሃ ጠምቷቸው የተወሰኑ ተማሪዎች ነበሩ ወደ ኋላ ለመጠጣት ሲሄዱ ሰባት ተማሪዎች ታግተውብናል
ማነው አጋቸው
አጋቸው እዛው የከተማው ነዋሪዎች ናቸው ከታገቱት መካከል ከሰባቱ ሶስቱ ስልካቸውን ንብረታቸውን በሙሉ አስረክቡ ሩጦ ለማምለጥ ሞክረው ከኛ ተቀላቅለዋል አራቱ ግን ያሉበት ሁኔታ ምንም አይታወቅ ማራሻቸውም ጭራሽ አይታወቅም
ሰባት ልጆች ወደ ኋላ ቀርተው ውሃ ሄደው ነበር ከዛ ከውሃው ያው ገጀራ ምናምን ይዘው አስተራሯቸው ያው የተመታም አለ አሉና እዛ ሶስት ልጆች ከኛ ሩጦ ደረሱና ነገሩን እነዛ አራት ልጆች ታግተው የት እንደደረሱ አይታወቁም
ከገታው በርጫ መለጥኩ የሚለው የሶስተኛ አመት የኤሌክትሪካል ኢንጂነሪንግ ተማሪው አለ መታደል አራት ተማሪዎች ስለት በያዙ የአካባቢው ነዋሪዎች መታገታቸውን ገልጿል
ሌሊት ነው የተጓዝነው የ6 ሰዓት እና መንገድ ተጉዘን መሆን ይበል ከተማ አዛካይ ደረሰ ለበኋላ መከላከያ በጣም ብዙ ጓዝ ይዞ ነበር ብዙ መሳሪያዎችም ነበሩ ስለመቸኘት እኛን ጥሎን ሄደ እዛ እኛን ጥሎን ሲሄድ እኛ እዛ አጋጣሚ ተቀምጠን ያለ ግማሻችን እዛ የሆነ ወንዝ አካባቢ ነበር ወረዋ ምናምን ሄደን እዛ ተማሪውኛን ሳይን ይዷል የተወሰነ የእግር ጉዞ ማለት ነው እዛ አይነት ሲቆጣተሉ የነበሩ ወያሎች እኛን ያዋፈኑ ማለት ነው እዛ ያው በቃ እንደዛ እንትን እንዳልን በጣም ብዙ ስለዛማ ነገሮችንም ይዘው ነበር እና እኛ በቃ ስልካችንን ምናምን ቀሙን ከዛ ተበታተን ማለት ነው እና ሁላችንም ተበታተን አራት ተማሪዎች የት እንደደረሱ አናውቅም
አንተ ካመለጡት ውስጥ ነህ ስንት አመለጣችሁ
ሰባት ነበርን እዛ አራቶች የት እንደዱ አናውቅም ሶስቶች ይሮጣን እነሱ ተጨመርን
አንደኛ እነሱ ያሉበት ሁኔታ ማወቅ እንፈልጋለን ይሙቱ ይኑሩ አናውቅም ዘን ደግሞ አቅማንቷቸው የቀሩ ተማሪዎች ዩኒቨርሲቲ ውስጥ ያሉ ተማሪዎች በምን አይነት መልኩ ነው የሚወጡ እሱን ነገር ነው ለሚመለከተው አካል ማድረስ ያለባችሁ እናንተ
ወልዲያ ከደረስንም በኋላ ተገቢውን ድጋፍ አላገኘንም የሚል ቅሬታ አላቸው ተማሪዎቹ
ምንም አይነት ቃል ያዝንም ኦሬዲ ያዝነው ስልክ ነው ስልክም ጥሎ ይመጣል መታወቂያም ጥሎ ይመጣል አይዲያ ያለ ተማሪ አለ
አሁን የምግብና የማረፊያ አገልግሎት ከምን ታገኛላችሁ
በእለቱ ማክሰኞ ዕለት ምሽት ስንገባ ዩኒቨርሲቲው ላይ ለምነን አደር በእንግድነት በጠዋቱ 12 ሰዓት ላይ ያስወጣል ዘን ከተማ አስተዳደር ዝም ብለን ባዶ ሆነ አዳራሽ ላይ ነው ዝም ብለን ያለን በረንዳ ላይ ምንም አይነት አገልግሎት ወይ ምንም አይነት እርዳታ ያደረጉልንም አይደሉም የቻልነውን ያክል እናደርጋለን ይላሉ ምንም እየታየን አይደለም ያደርጉት ነገር የምግብ አቅርቦትም የለም ለቂ ምኝታም የለም አልተሰጠንም በረንዳ ላይ መተኛት ያደረው ተማሪው በሙሉ
የተወሰኑ እናቶች እንጀራ ሰባስበው ሽሮ ምናምን በባሌ ይዘው መጥተው የተወሰነ ሰጡን የተወሰኑ ሰዎች ዳቦ ምናምን ገዝተው ምናምን ያው እሱን ነገር ያው የሚበላኛውን አያሳስበንም ማድረውም አያሳስበንም ግን እኛ የሚያሳስበን ምንድነው ወንድሞቻችን እህቶቻችን ከኛ ተለይተው የቀሩት ወንድሞቻችን የእነሱን ህይወት ነው የምንፈልግኛ
የሰሜን ወሎ ዞን አስተዳደር ጽፈት ቤት ኃላፊ የፕሮ ዘሪሁን ግን ዞኑ ያቅሙን ያደረገ መሆኑንና አንዳንድ የተማሪዎች ጥያቄ በፌደራል እንጂ በዞን ደረጃ የማይፈቱ መሆናቸውን አመልክተዋል።
ተማሪዎቹ ያው ከወታደሮቹ ጋር ነው አብረው የወጡት። ያው እንደወጡ ከራያ ቆቦ ዩኒቨርሲቲ መኪና መድበን ቆቦ ላይ ምሳ ጋብዘን ወደ ዩኒቨርሲቲ አመጣን እንዲያድሩ አድርገናል። ያው ሲመጡ መነሻ ሐሳባቸው የነበረው ወደ አካባቢያችን እንድንሄድ ሰላም ወደ ሆነ ቦታ እንሄድ የሚል ሐሳብ ነበራቸው። ያው ዞሮ ዞሮ አመጣን ዩኒቨርሲቲ ካሳደርን በኋላ ያው ወደኛ ወደ ዞን መጡ። ዞን ከመጡ በኋላ ጥያቄያቸውን ተቀብለን ወደ የአካባቢያቸው ሄዱ። መኪኖችን እንመድብና አቅም ካለ እኛ እንሸኛቸዋለን፣ ስለለን ደግሞ በራሳችን ቢሆን እንድትገቡና ድርግ ስንላቸው ተማሪዎቹ የነበራቸው ሐሳብ ምንድን ነው? እኛ አሁን መኪና አይደለም ጥያቄያችን፣ ገንዘብም ድጋፍም አይደለም። አንደኛ አማያቸው ወይም ራያ ዩኒቨርሲቲ የቀሩ ጓደኞቻችን አሉ፣ የእነሱ ጉዳይ መንግስት ምን አስበዋል ይሄ መልስ ይሰጠን። ሁለተኛ መቀሌ ያሉ የእኛው ዜጎች የሆኑ አሉ፣ እነሱም ምን እንደሆኑ አክሱምም አዲግራት የእነሱ ተማሪ ሁኔታ መንግስት ምን አቋም ወስዷል ይህን ነገሩን የሚል ጥያቄ ያቀረቡልኝ። ያው ይህን ከዋና አስተዳዳሪ ጋር በመነጋገር ለሳይንስና ቴክኖሎጂ ፌደራል ደወልን። ያው ከቀይ መስቀል ጋር ተነጋግረን መፍትሄ በመግለጫ እንሰጣለን የሚል መልስ ሰጠን። ይህን መልስ መለስንላቸው። ያው በዚህ አረካም አሉ፣ እናንተ ያዛችን ጥያቄ እኛም ጥያቄ ነው፣ ስለዚህ መንግስት ማድረግ የሚገባውን ነገር ያደርጋልና ለምን አትሄዱም ወደ ሀገራችሁ ብላቸው መሄድ አንፈልግም አሉ።
ተማሪዎቹን ወደ ቤተሰቦቻቸው ለማድረስም እንቅስቃሴ መጀመሩን አክለው ጠቅሰዋል።
ዛሬ እነሱ ጥያቄውን አቀረቡ። ይሄንን እንሄድ የሚል ያን ጥያቄ ሲያቀርቡ የወልዲያ ዩኒቨርሲቲ ጋር በመነጋገር በአብዛኛው ተማሪዎች ወደ ባህር ዳር እና ወደዚህ ወደ ምዕራቡ አካባቢ ያሉ ናቸው አብዛኛዎቹ። ስለዚህ ዛሬ ዩኒቨርሲቲ ጋር አድረው ነገ ወደ የቦታቸው አሁን ስለመሸ እናደርሳለን የሚል እቅድ ይዘናል። በላይ ፌዴራል ያሉ አካላቶችም ክልል ጋር እየተገናኙ ችግሮችን ለመፍታት ጥረት እያደረግን ነው።
እነሱ በሚሉት ከተማ አስተዳደሩ ባዘጋጀው ቦታ ላይ ነው በረንዳና ብዙም ምቾት በሌለው ሁኔታ ነው እያደርን ያለ ነው።
አንድ ቀን ያደሩት አንደኛው ቀን ይኸው ከዛ ቆቦ ላይ ከምንሆን ከዛ መኪና ወዳለበት ውሰዱን የሚል ነው ጥያቄያቸው የነበረው። ያንን ጥያቄ ተቀብለን ራያ ምሳ ጋብዘን ቆቦ ዩኒቨርሲቲ ላይ ደግሞ ራት በልተው እንዲያድሩ አደረግነው። የሁለተኛው ቀን የኛ ሀሳብ የነበረው ዝግጅትም ስለሌለን ማለት ነው እንዲሄዱ ለማድረግ ነበረ እንድንገናኝ ያደረግነው። ስለዚህ ከእናንተ ምንም ነገር አንፈልግም፣ ፍራሽም አንፈልግም፣ ምንም አንፈልግም። ዝም ብለን ብቻ የምንፈልገው መልክት አለን። የምንፈልገው ነገር እናንተ የችና ውሳኔ ያቀም ተሳውቁን ድረስ አሉ። አሁንም መልስ የለውም። ሳይንስና ቴክኖሎጂ ሚኒስትርም ጠዋት መግለጫ ሰጠ እንጂ እንዲህ ይደረጋል ያለው ነገር የለም። ያው የእሱን መግለጫ እየጠበቅን ነው ያለን።
በአካባቢው ባለው የስልክና የመገናኛ ችግር ምክንያት ተማሪዎቹ ያነሷቸውን ስሞታዎችና ስጋቶች በተመለከተ ከዩኒቨርሲቲው አስተዳደር አሁን አካባቢውን እያስተዳደሩ ካሉ ባለስልጣናትም ሆነ ከህብረተሰቡ ተጨማሪ መረጃና ማብራሪያ ማግኘት አልቻልንም። ይህ በእንዲህ እንዳለ ሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን አምኖ መስሪያ ቤቱ ከተለያዩ አካላት የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋ ይገልጹ ጠቅሷል። በተደረገው ጥረትም የዩኒቨርሲቲዎችን አመራር ለማግኘት መቻሉንና ተማሪዎቹ በመልካም ሁኔታ ላይ እንደሚገኙ የሁለተኛ መንፈቅ ዓመት ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቄያለሁ ሲል ገልጸዋል። የተማሪ ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙሃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያችን እንደጠቆምነው መስፍን ቀደም ሲል ያነጋገራቸው በወልዲያ ከተማ የሁለት ቀናት ቆይታ ያደረጉት እነኚህ ተማሪዎች ወደ የቤተሰቦቻቸው መመለስ መጀመራቸውን ማምሻውን ለአሜሪካ ድምፅ በሰጡት ጥቆማ ማረጋገጣቸውን እናስታውሳለን። አሁን ደግሞ ከሰሜናዊ ኢትዮጵያ ወደ ደቡብ ኢትዮጵያ እናቅና። በአርሲ ዞን ዝዋይ ዱግዳ ወረዳ የመሬት መንቀጥቀጥ ተከስቶ 300 ሰዎች መፈናቀላቸውን የአካባቢው አስተዳደር አስታወቀ። በኦሮሚያ ክልል አርሲ ዞን ደረሰ በተባለው በዚህ የመሬት መንቀጥቀጥ ከ300 በላይ ሰዎች እንደተፈናቀሉ የዝዋይ ወረዳ አስታውቋል። የወረዳው የመንግስት ኃላፊ አቶ ቦንሶ አሊ ክስተቱ ሰሞኑን ቤቲ ቀበሌ ማህበር በሚባል አካባቢ በመከሰቱ ነዋሪዎችን ከቦታው ለማንሳት እንደተገደዱ ነው ያስረዱት። አቶ ቦንሶ ኦሊ የአዲስ አበባ ዩኒቨርሲቲ የጂኦፊዚክስና የህዋ ሳይንስ ስነፈለግ ተቋም ግን ክስተቱ በእርግጥ በሀገሪቱ ውስጥ ባለው የመቆጣጠሪያ አለመታየቱን የገለጠው ገልሞ ዳዊት ዝርዝሩን ይዟል።
አቶ ቦንሶ ኦሊ የወርዳው የመንግስት ፖለቲካ ዘርፍ ኃላፊ በዝዋይ ዱግዳ ቢቴ ቀበሌ ማህበር ሰሞኑን እየተከሰተ ነው ባሉት የመሬት መንቀጥቀጥ ያከባቢው አስተዳደር ነዋሪዎችን ያዛወረ መሆኑን ለአሜሪካ ድምጽ ገልጸዋል።
ነምኒ ባይ ልቡን ለ ከንደ በረለውተ ሶዳ ሐማታ ቀምና ነምኒ ባይ ኒሳ ናኑ ሰኒ አከባቀቱ ጎጫ ጅራም
እንዲህ ዳሉ አቶ ቦንሶ በዚህ አደጋ አስካውን የሰው የት ባያልፍም አደጋው ሊከፋ ይችላል በሚል ሰው ከአከባቢው እንዲሸሽ ያረጋግናል። በርግጥ በባለሙያ የተረጋገጠ ነገር የለም። ነገር ግን ከመሬት ውስጥ የዝናብ አይነት ድምጽ መስማት እንዲሁም መንቀጥቀጥ በመከሰቱ ነዋሪዎችን ከቦታው ለማንሳት ወስነናል ይላሉ። አቶ ቦንሶ በዚህ ምክንያት ከ300 በላይ ሰዎች ከቤታቸው እንዲወጡ ሆነዋል ብለዋል። ያከባቢው አስተዳደር ከቤታቸው የተፈናቀሉት ሰዎች በትምህርት ቤቶች አጠልለዋቸው እንዳለም ነው የገለጹት። አቶ ቦንሶ የመሬት መንቀጥቀጡ በዚህ መልኩ መከሰት ከጀመረ ሳምንት እንደሆነውና የወረዳው አስተዳደር ለአርሲ ዞን ማሳወቁንም አክለው ተናግረዋል። ፕሮፌሰር አተላያየለ የአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ህዋ ሳይንስ ሰነፈለክ ተቋም ኃላፊ እንዲሁም የመሬት መንቀጥቀጥ ሳይንስ ባለሙያ ናቸው። ሰሞኑን በዝዋይ ዱግዳ ወረዳ የአከባቢው አስተዳደር እየተከሰተ ነው ስላለው የመሬት መንቀጥቀጥ ቀጣዩን ብለዋል።
ምንም ያየነው አይደለም ለምሳሌ አይታይም ከማለት ግን ያው አባቅራቢያ አልተከሰተም ማለት አይደለም። ከተከሰተም ሰው ለመፈናቀል የሚያበቃ አይደለም እያስባለሁ። ማንሳቱና ቦታ ማስያዙ በጥሩ አይደለም ግን ከመፈናቀላቸው በፊት እኛ ጋር የሚታይ ነገር አለ ወይ? መሳሪያ ሲያሳያል ወይ? የሳተ ገሞራ ከሆነ የጭስ እና ሽታ ነገር ሁሉ ይመጣል ድምጽ ብቻ አይደለም። እና ብዙ የሚያመላክቱ ነገሮች ሲኖሩ ያንን ተሳቢ አድርጎ ሰዎች ከዘንድ እነሱ ይደረጋል። የተለያየ መረጃ መታየት መቻላልበት ማለት ነው።
በአጠቃላይ በአገሪቱ እንዲህ አይነት ነገር ሲከሰት ቀጥታ እናንተ ጋር መረጃውን ታገኛላችሁ ማለት ነው?
በአብዛኛው አዎ መሳሪያ ያሳያል። እንግዲህ የሆነ ነገር ሲፈጠር ይመዘግባል።
ከስንት ተነስቶ ነው የሚመዘግበው መሳሪያችሁ?
በአዲስ አበባ ዙሪያ ከተከሰተ ከትንሽም ይመዘግባል እስከ ዳይሬክተር ስኬል እስከ 7 6 ድረስ ያለውን ከጃፓን እስከ አሜሪካ ያለውን ሁሉ ይመዘግብ ይችላል።
ፕሮፌሰር አታላይ ዝዋይ ዱግዳ ወረዳ በኢትዮጵያ የመሬት መንቀጥቀጥ ሊከሰትባቸው ይችላል ተብለው ከተለዩ ቦታዎች አንዷ መሆኑንም አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች አሁን ምርጫ ነክ ዘገባዎች ወደሚቀርቡበት ክፍለ ጊዜ ነው የምንሻገረው። የኦሮሚያ የሲዳማና የደቡብ ክልሎቹ በሚያዋስኗቸው አካባቢዎች ጸጥታ ችግር እንዳይከሰት በመስራታቸው 6ኛው አግራዊና ክልላዊ ምርጫ በሰላማዊ መንገድ መከናወኑን የክልሎቹ የጸጥታና የሰላም ቢሮ ባለስልጣናት ተናገሩ ይላል ተከታዩ ዘገባ። በቀጣይም ለግጭት መንስኤ የሚሆኑ ጉዳዮችን በመለየት ለዘላቂ ሰላምና መረጋጋት በጋራ እንደሚሰሩም ከሶስቱም ክልሎች የጸጥታ አመራሮችና ከሁሉም የጸጥታ ዘርፍ ተወካዮች ጋር በሐዋሳ ከተማ በመከሩበት ወቅት አስረድተዋል። የሐዋሳው ዘጋቢያችን ዮናስ ዘብዲዮስ ተከታትሎታል።
የሲዳማ ክልል የጸጥታ ቢሮ ኃላፊ አቶ አለማየሁ ጥሞቶስ የኦሮሚያ የሲዳማና የደቡብ ክልሎች የሚያዋስኗቸው ወረዳዎች እንዳሏቸውና በአስተዳደራዊ ወሰን የተነሳ በተለያዩ ጊዜያት ግጭት የሚነሳባቸው መሆናቸውን ገልጠው በእነዚህ አካባቢዎች በምርጫ ወቅት ችግር ተፈጥሮ ምርጫው እንዳይስተዋጎል በተያዘው የጋራ አቋምና በተሰራው የተቀናጀ የጸጥታ ተግባር 6ኛው አገራዊና ክልላዊ ምርጫ በሳቸው አባባል ያለ ኮሽታ በሰላማዊ ሁኔታ ተካሂዷል ብሏል።
ብቃት ያለው አመራር ሰጥተን ምርጫውን እንዳሳካን ሁሉ ዘላቂ ሰላም ከማምጣት አኳያ ተቀናጅተን መስራት ይኖርብናል። የጸጥታ ስራ ያለ ድንበር የሚሰራ ስራ ነው። በቅንጅት የሚሰራ ስራ ነው። ወላይታ ሰላም ካልሆነ ሲዳማ ሰላም አይሆንም። አርሲ ሰላም ካልሆነ ሲዳማ ሰላም አይሆንም። ጌዲዮ ሰላም ካልሆነ ሲዳማ ሰላም እንደማይሆን አውቀን ነው የምንመራው። በኦሮሚያ ውስጥ በተመሳሳይ መልኩ ችግር ያለበት አመራር ካለ በሲዳማ ውስጥ እኔ ችግር ውስጥ ከገባው ሁላችሁም እኔን መታገል መቻል ይኖርባችሁ። እኛ እያለን እናንተ እያላችሁ የተዋለደ የተጋመደ ለእኛ ከመኖራችን በፊት የተፈጠሩ ማህበረሰቦቻችን ለምን ይፈናቀላሉ? ለምን ይገደላሉ? ኢትዮጵያዊ አሜሪካ ላይ ሄዶ ሱቅ ከፍቶ እየሰራ ያለም እንዴ? በሲዳማ ክልል ከከምባታ የመጣ አንድ ወጣት ልጅ ስራ ፈጥሮ መኖር የማይችል ከሆነ የኔ መቀመጥ ምን ነው ትርጉሙ? ሁላችንም በዚህ ልክ ነው መያዝ ያለብን።
ለዘላቂ ሰላም ሶስቱም ክልሎች ተጋግዞ መንቀሳቀስ እንዳለባቸው ያሳሰቡት አቶ አለማየሁ
ከውጭም ከውስጥም ኢትዮጵያን ለማፍረስ ጊዜው አሁን ነው ብለው የሚቋምጡ ኃይሎች ዛሬ ማላረፉም ነገር ግን ይህን ማለፍ ምን ይችላል ስንተጋገድ ስንደማመት በጋራ ስንቆም እኛ አሁን እዚህ ያለን የጸጥታ አካላት ከኛ ኢትዮጵያን ለማሻገር ምን ይተበቃል የሚለውን ጥያቄ ሁላችንም ማሰብ ይኖርብናል። እኛ አገር እንጂ ብሔር የለንም። በተለይ የጸጥታ አመራሮች ኮትሮ በተሻለ መልኩ የጠላት መውጫና መግቢያ በመዝጋት እስከ ታች እስከ ቀበሌ ባለው በብሎክ በመንደር በጎጥ በህዋት በልማት ቡድን ተብሎ በተቀመጡ አደረጃጀቶቻችን በሚሊሻ በመደበኛ ፖሊስ በፌደራል ፖሊስ በመከላከያ በልዩ ኃይላችን በክልሉ ፖሊስ አጠናችንን ያለ ድንበር መጠበቅና የህግ በላይነት የማስከበሩ ጉዳይ ከእያንዳንዳችን ይጠበቃል።
ኢትዮጵያን ለማሻገር ከጸጥታ አመራሮች ይጠበቃል ያሉትን ማቶ አለማየሁ ተናግሯል። ያስተዳደር ወሰን ጥያቄዎችን ለሚመለከቱ አካላት ከን የህዝብ እንደነት መጠበቅ ይጠበቅብናልም ብሏል።
በቀጣይ በስዳማም በደቡብ ክልልም በኦሮሚያም አንዳንድ ቦታ ያልተፈቱትን አጥቃቅን መሳሰሉ የወሰን ጉዳዮች አሉ። የወሰን ጉዳዮች ለአስተዳደር ምንም አይደለም። አስተዳደራዊ ወሰን ጉዳይ የአስተዳደር አካል ነው የሚፈታው። ይሄንን ወደ አስተዳደር ያስገባችሁ የምትታጋጩ ካላችሁ እንቃጥም ወሰድ ይኖርባችኋል። እንደበፊቱ በወላይታ ውስጥ ሁለት ሰው ሞተ አንተላለፋት። በኦሮሚያ ውስጥ አንድ ሰው ቆሰለ አናልፍም። በምን ምክንያት ማን ያስገደለው? ማን ነገደለው? የታጠቀ ኃይል ደግሞ ሊኖር የሚገባው የመንግስት አካል ብቻ ነው። ሌላ የታጠቀ አካል ምንቀሳቀስ ላይ በተባበረ ክንዶቻችን አሁንም እርምጃችን አጠናክረን ማስቀጠል ይኖርብናል። በየቦታ ላይ አሁን በተጀመረው ልክ ፍተሻዎች መጠናከር ይኖርባቸዋል። የመረጃ ልውውጥ በዚህ ልክ መቀጠል ይኖርባቸዋል። በዚህ አግባብ ከተቀናጀንና ከተደራጀን አይደለም የሀገር ውስጥ ጽንፈኛ የውጭ ኃይል በማይደፍረን ሁኔታ በመልኩ መቆም ስለምንችል ሁላችንም በዚህ አግባብ ተቀናጅተን አሁን ይዘን የመጣናቸው የጋራ መግባባቶችና አንድነታችንና አብሮነታችንን በማጠናከር ኢትዮጵያን እናስቀጥላለን።
በአዋሳ ከተማ በተካሄደው የሶስቱ ክልሎች የጸጥታ መድረክ የተገኙት የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጀብሩል ማመር በበኩላቸው ምርጫውን በማካሄድ ኢትዮጵያ እንድታሸንፍ የስዳማ የኦሮሚያና የደቡብ ክልል የጸጥታ መዋቅሮች የተጫወቱት ሚና ከፍተኛ ነበር ብሏል።
ትናንትና አብሮ ለመስተማራት ሲቸገር የነበረው የጸጥታ መዋቅር ተደራጅቶ ሰነልሽ እንደመሆኑ መጠን ጸጥታውን የማስከበር ደረጃ ላይ ደርሰናል። ይሄ በቀላሉ የመጣ አይደለም። ይሄንን ያመጣው እዚህ ያለው እዚህም ያልመጣ የጸጥታ መዋቅር የመንግስት አመራር እና አባላት ውጤት ነው። ከዚህ ምን ማረው ምንድነው? ሁለት መሰረታዊ ነገር ነው። አንዱ ውስጣችን ካስተካከል ውጪያችን ላይ ያለው ተስፋ ነው። ውስጣችን ካስተካከል ህዝባችን ማንቀሳቀስ እንችላለን። ውስጣችን ካስተካከል ሀገራችን ወደፊት ማራመድ እንችላለን። አንዱ ትልቅ ምንማረው ይሄ ነው። ሁለተኛ በየቦታው ያለው ግጭት የፖለቲካ ፍላጎት ግጭት እንጂ ሌላ ባህሪ የለውም። ፖለቲካችን ሲወርድ ሲዋረድ የመጣው በልዩነት ላይ ኢንቨስትመንት የነበረበት ስለሆነ የኢንቨስትመንቱ ውጤት የልዩነት ፖለቲካ ውጤቱ ምን እንደሆነ ለመረዳት የሚያስችል ቁመና ላይ የደረስንበት ስለሆነ ይሄ እንደ ትልቅ ትምህርት ሊወሰድ ይገባል።
ለወደፊቱም የህዝቡን አንድነትና ወዳጅነት ማረጋገጥ እንዳለባቸውም ተናግሯል።
አንድነታችንን ህዝባችን የማቀራረብ አንድ የማድረግ ጉዳይ የቀጠናውን ጸጥታ የማስፈሩን ተግባር ጀመርነው እንጂ አልጨረስነውምና እሱ ላይ ጠንክረን መስራት እንዳለብን እንደ ክልል ጸጥታ ቢሮ እረዳለሁ። በሁለተኛ ደረጃ ሀገራችን ተልዕኮ አላት፣ ራዕይ አላት፣ ብዙ ግቦችን አስቀምጣለች። በጉዞ ሂደት ደግሞ ጊዜያዊና መካከለኛ እድሜ ያለው እክሎች ሊገጥሟት ይችላል። እነዛን ችግሮች እንዴት ማለፍ እንዳለብን ማወቅ ይጠበቅብናል። እሱን ለማለፍ የምንችለው ደግሞ አንድነታችን ስጠናከር ነው።
የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞም ህዝቡን ሰላም የምናሳጣው እኛ ፖለቲከኞችና በጸብና በብጥብጥ ገንዘብ የሚሰሩ እኩያን ናቸው ሲሉ ተደምጠዋል።
ህዝባችን ግን ወንድም ህዝብ ነው። አሁን እዚህ የተገኘን ከኦሮሚያም ከደቡብ ክልልም ከወላይታ ዞንም እንደዚሁ ከስዳማም ተሰባስበን ትንሿን ኢትዮጵያ ፈጥረናል። እኛ ሲቀራረብ አይተናል። እኛ ስናለያየው ስናናክሰው ደግሞ እንደዚሁ የጥፋት ኃይል ሲሆንም ተመልክተናል። በመሆኑ ምንመራ ሰዎች በሁሉም ዘርፍ ያለን የጸጥታውም የፖለቲካውም አመራር የጎሳና የባህላዊ አስተዳደሮችንም ጨምሮ የሃይማኖት መሪዎችን ጨምሮ ምንመራበት አግባብ ላይ አሁን አገራችን የደረሰችበት ግጭት የሰለቻት መሆኑን ሰላምና አንድነት ህዝባችን የፈለገ መሆኑን እስካሁን በመጣንበት በሶስት ዓመታት በተለይ ባለፈው አንድ ዓመት ወዲህ ያለው ሁኔታ በማየት ለጊዜው የሚመጥ ዘመኑን የዋጀ ብቁ አመራርና ብቁ መሪ ሆነን መገኘት ይኖርብናል ብዬ አስባለሁ።
አቶ ደስታ አሁን ወቅቱ ሁሉም ለላቀ ተልእኮ የሚዘጋጅበት ወቅት ነው ሲሉም ተናግሯል። ለዚህም በህዳሴ ግድብ ላይ የሚደርሰው ጫና፣ የቀጠናው የጂኦፖለቲክስ ምስቅልቅሎሽና የውስጥና የውጭ ያሏቸው ይጠቅሷል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞን ጨምሮ የሶስቱ ክልል የጸጥታ አካላት የሲዳማ የዘመን መለዋወጫ ጨምባላላ በዓል በሚከበርበት ጉዱማላ አደባባይ ችግኝም ተክለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስንም ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ ከሐዋሳ ወደ አዲስ አበባ የሚመለሰን ይሆናል። የአዲስ አበባ ከተማ አስተዳደር በዛሬው ዕለት ለከተማው አርሶ አደሮች ከ42 ሚሊዮን ብር በላይ ወጪ የተገዛና የግብርና ግብዓት እንዲሁም የእርሻ ትራክተሮችን በስጦታ ማበርከቱ ተገለጠ። አስተዳደሩ ቁጥራቸው ከ27000 በላይ የሚሆኑ የተመዘገቡ አርሶ አደሮች እንዳሉት የከተማው ግብርናና አርሶ አደሮች ኮሚሽን አመልክቷል። በተያያዘ ዜና አንዳንድ ያቃቂ ቃሊቲ ክፍለ ከተማ አርሶ አደሮች ለአሜሪካ ድምጽ በሰጡት አስተያየት አርሶ አደሮች ከአዲስ አበባ ከተማ እየተገፉ ነው የኖሩት ይላሉ። ፀሐይ ዳምጠው ተከታትለዋለች።
ወጣት አርሶ አደርና የአርሶ አደር ልጅ ተመዝገን ተሾመ እንደሚለው ከዚህ ቀደም አዲስ አበባ ውስጥ የከተማ ግብርና እንጂ በሰፊው አርሶ ለገበያ ምርቱን የሚያቀርብ አርሶ አደር አላት ብሎ የሚያስብ አልነበረም ይላል። ወጣቱ የግብርና ግብአቶችን ለመፈለግ ወደ ዱከምና ገላን ከተሞች መሄድ አለብን ካለ በኋላ አሁን በምን አይነት ሁኔታ ውስጥ እንደሚገኙ አብራርቷል።
ከዚህ በፊት የነበረው የአርሶ አደር አኗኗር አዲስ አበባ ውስጥ የሚኖር አርሶ አደር የለም የሚል ነበር። ከዚህ የነበረው መንግስት አገዛዝ ማለት ነው። እና እርሻችን እንኳን በመናርስበት ሰዓት ምንም አይነት ድጋፍ አይደረግልንም ነበር። ምርጥ ዘርም መዳበሪያም ለመግዛት ኦሮሚያ ክልል ሄደን ነው ከአዋሳኝ ሄደን ነበር የምንወስደው ጉሮቤት ክልሎች ሄደን ማለት ነው። ከዛ ከነሱ ጋር በመሆን መዳበሪያችን ከዛ ነበር የምንገዛው። በጣም እንግልት ነበረብን። አሁን ግን ይሄ መንግስት ከመጣ ወዲህ አርሶ አደርን ደግፈን ከያዝ ይሄ አርሶ አደር ለዚህ ከተማ ወሳኝ ሚና የሚጫወት ነው። የዚህ ከተማ የምግብ ዋስትና አርሶ አደር ነው በሚል አንድም መሬት ጾም ማደር የለበትም በሚል አርሶ አደሩን በከተማ ግብርና ባለሙያዎች እየተደገፈ አርሶ አደሩ እርሻውን በአግባቡ እንዲያርስ ወደ ዘመናዊ እንዲቀየር እያደረጉ ነው። ከዛ ውጪ የተለያየ ድጋፍ እየተደረገልን ነው። መዳበሪያም ምርጥ ዘርም አምጥቶ እየደገፉን ነው። ዛሬ ትራክተር መጥቷል። በትራክተር እያረስን ነው። ቀጣይ ግን ይስተካከልልናል ብለን ተስፋ እናደርጋለን። የመንገድ ጉዳይ እና የማብራት ጉዳይ ለአርሶ አደሩ ቢፈታ ትልቅ ነገር ነው። ይሄን መልእክቴ ነው ማስተላልፈው። ማብራት የለንም እንደ አርሶ አደር፣ መንገድም ውስጥ ለውስጥም የለንም። ያው አስቸጋሪ ነው፣ ጭቃ ነው፣ ክረምት ላይ እንቸገራለን። ይሄ ከተስተካከለ ማብራትና መንገድ ቢሰራልን ትልቅ ነገር ነው። ምክንያቱም በከተማ ግብርና ተደራጅተን መስራት እንፈልጋለን። ከብቶች ማደለም እንፈልጋለን። የወተት ላም መስራት እንፈልጋለን። ግን የውሃ ችግር አለብን። ምክንያቱም ውሃ ለመጠጥ ለራሳችንም እንቸገራለን። ውሃ ቢኖርና ማብራት ቢኖር በከተማ ግብርና ትልቅ ስራ መስራት እንችላለን። ባለሀብት አርሶ አደር ለመሆን ምንም የሚገድበንም የለንም። ተስፋም አለንም እንሆናለን ብለን
ወይዘሮ መሰረት ደዩ አቃቂ ቃሊቲ ክፍለ ከተማ ውስጥ የሚኖሩ ግንባር ቀደም አርሶ አደር ናቸው። የዘጠኝ ልጆች እናት መሆናቸውን የተናገሩት ወይዘሮ መሰረት ጤፍ፣ ሽምብራ፣ ምስርና ስንዴን በሰፊው ያመርታሉ። ከአስር ሄክታር በላይ የእርሻ ማሳ እንዳላቸውም ገልጸዋል። ከዚህ ቀደም እንደ አዲስ አበባ ከተማ መስተዳድር ነዋሪም ታይተን አናውቅም። በከተማዋ አርሶ አደሮች የተረሱ ነበሩ ሲሉም ይናገራሉ።
በፊት እኔ ምንም ያየው ነገር የለም። ኮታ ክፈሉም እያሉ ገበሬ እያበሳጩ ነው። አሁን ደግሞ ብዙ አለም ነው። አሁን ያየናል ከድሮ አሁን በጣም በጣም የተሻለ እኔ በጣም ደስ ብሎኛል። አሁን ልጆቻችን በደስታ እናስተምራለን። የተማረ ውጤት ያገኘውን እናስመርቃለን በደስታ። ምንም ችግር አለንብን።
እኚህ እናትና አምስት ሴት አርሶ አደሮች ለሌሎች አርአያ በመሆናቸው ከከተማው መስተዳደር አንዳንድ ጄኔሬተር በስጦታ ተበርክቶላቸዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ባስተላለፉት መልእክት ምግባችን ከደጃችን የሚለውን መሪ በመከተል የምግብ ዋስትናን ማረጋገጥ አለባችሁ ሲሉ ተናግረዋል።
ሁልጊዜ ምግብ እጥረት ሀገራችን ላይ ተፈጥሮ የምንለምን ህዝቦች ተደርገን የተሳልንበት ስዕል ከኛ ጋራ መቀጠል የለበትም እያል ለአእምሯችን እየነገርን ነው መስራት ያለብን። እንደዛ ስንሰራ ነው የምንለወጠው። እንደዛ ስንሰራ ነው የኑሮ ውድነት የሚቀረፈው። እንደዛ ስንሰራ ነው በእያንዳንዳችን ህይወት ውስጥ ለውጥ የሚመጣው፣ ሀገራችንም የምትበለጽገው። አዲስ አበባ ደግሞ የብልጽግናችን ተምሳሌት የምትሆነው በነዋሪዎቿ በህዝቦቿ ትጋት ነው። ስለዚህ ሁሉም በየዘርፉ መስጋት ይገባዋል።
የከተማ መስተዳደሩ አርሶ አደሮችን በማቀፍ አስፈላጊውን ድጋፍ ያደርጋል ብለዋል ምክትል ከንቲባ። የአዲስ አበባ ከተማ አርሶ አደሮችና የከተማ ግብርና ኮሚሽን ኮሚሽነር መኮንን ለንጂሶ በኩላቸው ከዚህ ቀደም አርሶ አደሮች ለልማት ይያሉ ማፈናቀል እንጂ ማድራጀት የእርሻ መሬታቸውን አርሶ እንዲጠቀሙ አይደረጉም ነበር ካሉ በኋላ ይህ ኮሚሽን ከተቋቋመ ወዲህ ያለውን ሁኔታ አብራርቷል።
አርሶ አደሮቹ በጣም ተጎድተዋል። በከተማ መስፋፋት ምክንያት ማንኛውም ሰው መጥቶ እንዲሁም ደላሎች አርሶ አደሮችን ያታለሉ ከመሬታቸው ሲያፈናቅሏቸው ነበር። እናማውን አርሶ አደሮቹ ከተማዋ ስለለማች ከከተማዋ ጋር መልማት አለባቸው ተብሎ ስለአርሶ አደሮቹ ያገባኛል የሚል አንድ የአዲስ አበባ አርሶ አደሮችና የከተማ ግብርና ኮሚሽን ከለውጡ ወዲህ ተቋቁሟል። እነዚህ አርሶ አደሮች እንደማንኛውም የሀገሪቱ ዜጋ አስፈላጊውን ነገሮች ማግኘት አለባቸው እንጂ መሬታቸው ተነጥቆ መፈናቀል የለባቸውም በሚል መርህ ትኩረት ተሰጥቷቸው እየተሰራ ነው። አሁን እየሰራን ያለነው አዲስ አበባ ስንት አርሶ አደሮች አሏት፣ የተፈናቀሉትስ እንዲሁም አሁን መሬታቸውን ይዘው ያሉትስ ምን ያህል ናቸው የሚሉትን መረጃዎች ያደራጀን ነው። የከተማ ግብርና መስፋፋት ላይም እየሰራን ነው።
አርሶ አደሮቹ አዲስ አበባ ከተማ ውስጥ እየኖሩ ውሃ፣ ማብራት፣ መንገድ፣ ትምህርት ቤትና ጤና ጣቢያ እንደሌላቸው ተናግረዋል። አርሶ አደሮቹ ባነሱት ችግሮች ላይ ኮሚሽነር መኮንን ለንጂሶ መልስ ሰጥቷል።
አስማ ፍንፍኔ ከሰ ጅሩ መቃን ፍንፍኔ ዳገሩ መነብሩም ሳልን ከባኒ
እዚህ አዲስ አበባ ውስጥ ያሉት በአዲስ አበባ ነው የሚጠሩት። ነገር ግን ትምህርት ቤት፣ የጤና ተቋም፣ ውሃ፣ መብራትና መንገድ እውነት ነው የላቸው። ግን እንደ አዲስ አበባ ማንኛውም ነዋሪዎች ወረፋ ጠብቀው ያገኛሉ ካልን መቼም አይደርሳቸውም። ስለዚህ አርሶ አደሮችና ከተማ ግብርና ኮሚሽን በልዩ ሁኔታ ከኤሌክትሪክ ኃይል ጋር በመነጋገር የመብራት መሰረተ ልማት እየገነባንላቸው ነው። አንዳንዶቹ ጋር ቁጣሪ ደርሷል። ውሃም መንገድም እንዲሁ ትምህርት ቤቶችም የተጀመሩ አሉ። አሁንም መሰራት ይጠይቃሉ።
አዲስ አበባ ሰፋፊ የእርሻ መሬት ያላቸው 6 ክፍለ ከተሞች አቃቂ ቃሊቲ፣ የካ፣ ለሚኩራ፣ ቦሌ፣ ኮልፌ ቀራኒዮና ንፋስል ክላፍቶ መሆናቸው ተገልጿል። 6 የእርሻ ትራክተሮችና የግብርና ግብአቶችም ለአርሶ አደሮች ዛሬ ተበርክቶላቸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠው እንደ ዘገባው አመሰግናለሁ። አድማጮች፣ የአርብ ምሽት ዝግጅታችንን ወደ ማገባደዱ ተቃርበናል። የሳምንቱ የረፍት ቀናት መጀመሪያ እንደመሆኑ እንግዲህ ነገ ቅዳሜና እሁድ የሚኖሩንም በርከት ያሉ ዘገባዎች፣ ዝግጅቶች፣ ቅንብሮች እንደሚኖሩ ከወዲሁ እናስታውስ። ታዲያ በቀሩን ጥቂት ደቂቃዎች ውስጥ እስከ ስርጭታችን ፍጻሜ የሚያዳርሰን አንድ ሙዚቃ መርጠውልናል። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችኋለሁ አከበደ ከአቀናባሪያችን ቴክ ከብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን እስከ ፍጻሜዋ ደቂቃ ድረስ እዚህ በጀመርነው ድምጻውያኑ ሚካኤል ንጉሴና ማርታ ጌታቸው ናቸው እየተቀባበሉ የሚጫወቱት። ከአራስ አድርስ ያቆያችኋል። በእኛ በኩል ሰላም ደህና ደሩ። የትግርኛ ስርጭት ሙዚቃውን ተከትሎ ይከተላል። መልካም ምሽት።